ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የሂዩማን ራይትስ ዋች ተጠባባቂ ዋና ስራ አስኪያጅ ትሪና ሐሰን የተናገሩትን አስተያየት ጨምረን የዕለቱ አብይ ርዕስ ላይ የምናቀርበው ዘገባ ይዘናል። የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች የሰላም ሂደቱን ለመደገፍ ኢትዮጵያ መሆናቸው ተዘግቧል። በዚህም ላይ ዘገባ አለን። ሐሙስ ጥር 4 2015 ዓ.ም ምረት ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ኦድሪየስ ሪገስ ነው። የዕለቱ ዜና አቅራቢ እንግድ ወልዴ። እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግድ ወልዴ ነኝ። የአዲስ አበባ ከተማ አስተዳደር ካቢኔ በካሄደው ሁለተኛ ዓመት ስምንተኛ መደበኛ ስብሰባው ከብዝሃ ቋንቋ ካሪክለም ጋር በተያያዘ ውሳኔዎችን አሳልፏል ሲል አስተዳደሩ ዛሬ አስታውቋል። ከአስተዳደሩ ማህበራዊ ሚዲያ ገጽ በተገኘው መረጃ መሰረት በአዲሱ ስርዓተ ትምህርት ጥናት መሰረት በአፋን ኦሮሞ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች አማርኛ እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ፣ እንዲሁም በአማርኛ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች ደግሞ አፋን ኦሮሞ እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ ወስኗል። ከሰባተኛ ክፍል ጀምሮ በሁሉም የከተማው ትምህርት ቤቶች የአገር ውስጥ ቋንቋ መማራቸው እንደተጠበቀ ሆኖ የትምህርት አይነቶችን በእንግሊዝኛ መማር እንዲችሉ እንዲደረግ፣ ለዘጠነኛ እና አስረኛ ክፍል ተማሪዎች አረብኛ እና ፈረንሳይኛ በከፍተኛ ሁለተኛ ደረጃ ትምህርት ቤቶች አማራጭ ትምህርት ሆኖ እንዲቀጥል፣ እንዲሁም የቅድመ አንደኛ ደረጃ ትምህርት መጀመሪያ ዕድሜ 4 ዓመት እንዲሆን የሚሉና ሌሎችንም ውሳኔዎች ማሳለፉን ከአስተዳደሩ የተገኘው መረጃ አመልክቷል። የፈረንሳይና ጀርመን የውጭ ጉዳይ ሚኒስትሮች ዛሬ አዲስ አበባ ገብተዋል። የጉብኝታቸው ዓላማም በሰሜን ኢትዮጵያ ለሁለት ዓመታት የተደረገውን ጦርነት ያስቆመውን የሰላም ስምምነት ለመደገፍ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ከፈረንሳይዋ የውጭ ጉዳይ ሚኒስትር ካትሪን ኮሎና እና ከጀርመኗ የውጭ ጉዳይ ሚኒስትር አናሌላ ቤርቦክ ጋር በአንድ ላይ መገናኘታቸውን በማህበራዊ ገጾቻቸው አጋርተዋል። ጉብኝቱ የተደረገው የትግራይ አማጽያን በሰላም ስምምነቱ መሰረት ከባድ መሳሪያዎቻቸውን ለኢትዮጵያ መንግስት ባስረከቡ ማግስት መሆኑን የኤኤፍፒ ዜና ወኪል ዘገባ አውስቷል። ሚኒስትሮቹ በሁለት ቀናት የኢትዮጵያ ቆይታቸው ከአገሪቱ ባለስልጣናት በተጨማሪ ከአፍሪካ ህብረት መሪዎች እንዲሁም ከሰብአዊ መብት አራማጆች ጋር ይገናኛሉ ተብሏል። በተጨማሪም የዓለም ምግብ ፕሮግራም ማከፋፈያ ማዕከልን ይመለከታሉ ተብሏል። ካትሪን ኮሎና ከፈረንሳይ ከመነሳታቸው በፊት እንደተናገሩት የጉብኝታቸው ዓላማ የሰላም ሂደቱን መደገፍ፣ ወንጀለኞች ተጠያቂ የሚሆኑበትን እንዲሁም መልሶ ግንባታን ለመደገፍ ነው ብለዋል። ኤኤፍፒ የዲፕሎማሲ ምንጮቹን በመጥቀስ እንደዘገበው ሁለቱ ሚኒስትሮች ከአውሮፓ ህብረት የተላከ መልእክት እንደያዙና ይህም ህብረቱ እንደገና ከኢትዮጵያ ጋር ለመስራት ዝግጁ መሆኑን፣ ነገር ግን ተኩስ አቁሙ መከበር እንዳለበትና የሽግግር ፍትህ መኖር እንዳለበት ህብረቱ እንደሚጠይቅ ተጠቁሟል። የአፍሪካን ትኩረት ለማግኘት ዩናይትድ ስቴትስ እና ቻይና ፉክክር ላይ ናቸው የሚለውን ትርክት እንደማይቀበሉና እርስ በርስ በመከባበር ላይ የተመሰረተ ግንኙነት እንደሚያስፈልግ አፍሪካን በመጎብኘት ላይ ያሉት አዲሱ የቻይናው የውጭ ጉዳይ ሚኒስትር ትናንት አዲስ አበባ ላይ ተናግረዋል ሲል አሶሲየትድ ፕሬስ የዜና ወኪል ዘግቧል። ግንኙነታችን በማሸነፍ ላይ ወይም በዜሮ ድምር ላይ መመስረት የለበትም። ያ የሚሆን ከሆነ ማንም አሸናፊ አይኖርም፣ ዓለምም ችግር ይገጥማታል ሲሉ ተደምጠዋል የውጭ ጉዳይ ሚኒስትሩ ቺንጋንግ። ዩናይትድ ስቴትስ ከአፍሪካ ጋር ያላትን ግንኙነት ይበልጥ ለማጠናከር ባለፈው ወር የአፍሪካን መሪዎች ዋሽንግተን ውስጥ ሰብስባ ነበር። በአህጉሪቱ ላይ ያላትን ተጽዕኖ ለማስረገጥ ነው ተብሏል። አዲሱ የቻይና የውጭ ጉዳይ ሚኒስትር ቺንጋንግ የሥራ ጊዜያቸውን በአፍሪካ ጉዞ በማድረግ ሲጀምሩ በቅድሚያ ጎራ ያሉት ወደ ኢትዮጵያ ነበር። አንድ ሳምንት በሚቆየው የአፍሪካ ጉብኝታቸው ወደ አንጎላ፣ ቤኒን፣ ግብፅና ጋቦን ያምራሉ ተብሏል። ቺንጋንግ በኢትዮጵያ ቆይታቸው በቻይና የተገነባውን የአፍሪካ በሽታዎች መከላከያ መቆጣጠሪያ ማዕከል ምረቃ ስነ ስርዓት ላይ ተገኝተዋል። በዚሁ ስነ ስርዓት ላይ ንግግር ያደረጉት ጋንግ አፍሪካ የተመድ የጸጥታው ምክር ቤት አባል ትሁን የሚለውን ጥያቄ ቻይና እንደማትቀበለውና ይልቁንም ከአፍሪካ ጋር ጸጥታና ኢኮኖሚ ጉዳዮች በሚመለከቱ ግንኙነቶች ላይ ትኩረት በማድረግ እንደሚያስፈልግ ተናግረዋል ሲል አሶሲየትድ ፕሬስ ዘግቧል። አድማጮች ዜናም ይተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቱኒዚያ የሽብር ቡድን ስትል ገለጸቻቸውን በሴቶች ብቻ የተመሰረተን 9 አባላት ያሉት ቡድን አንድ የመንግስት ሚኒስትርን ለመግደል አሲረዋል በሚል ዘብጥያ ወርዳለች። በሰሜን አፍሪካዊቱ ሀገር ለመጀመሪያ ጊዜ ታወቀና ሁሉም አባላት ሴቶች ብቻ የሆኑበት የጂሃዲስት ቡድን እንደሆነ ለከተገለጸው ውስጥ ሁለቱ መሪዎች በ25 ዓመት ስራ ሲቀጡ ሌሎቹ ደግሞ ከ3 እስከ 14 ዓመት ተቀጥተዋል። አንዲት አባላቸው ነጻ ተለቃለች። ቅጣቱ የተላለፈው በመዲናዋ ቱኒስ በሚገኝ ፍርድ ቤት ሲሆን የፍትህ ሚኒስትሩ በጉዳዩ ላይ ተጨማሪ መረጃ ለመስጠት ፈቃደኛ አለመሆናቸውን የኤኤፍፒ ሪፖርት ጠቅሷል። ክሱ የተጀመረው ከ5 ዓመታት በፊት እንደ አውሮፓውያን አቆጣጠር 2016 ሲሆን ተከሳሾቹ በወቅቱ የሀገር ውስጥ ሚኒስትር የነበሩትን ሄዲ ማጅዱብን ቤተሰቦቻቸውን በሚጎበኙበት ወቅት ለመግደል ሞክረዋል የሚል ወሬ በማህበራዊ ሚዲያ ሲዘዋወር የነበረ ሲሆን ሚኒስትር መስሪያ ቤቱ ግን ወሬውን አስተባብሏል። አንዷ የቡድኑ አባል የሚኒስትሩ ወላጆች ጎረቤት በመሆኗ መረጃውን አስተላልፋለች ሲል አንድ የሀገር ውስጥ ሬዲዮ ዘግቧል። የቤን አሊ መንግስት ከ12 ዓመታት በፊት በአመጽ ከተወገደ በኋላ ቱኒዚያ ውስጥ ተከታታይ የጂሃዲስቶች ጥቃት ተስተውሏል። በጥቃቱም በደርዘን የሚቆጠሩ ጸጥታ አስከባሪዎችና አገር ጎብኚዎች ተገድለዋል። ጂሃዲስቶችን በማክሰም ረገድ በቅርብ ዓመታት ውስጥ ከፍተኛ ሥራ መሰራቱን የአገሪቱ ባለሥልጣናት ይናገራሉ። በእስላሚ አክራሪዎች የተፈጸመና የተቀነባበረ ጥቃት ነው በተባለውና በማሊ 2 መንደሮች በፈንጂ በደረሰ ጥቃት 14 የአገሪቱ ወታደሮች መገደላቸውን የሰራዊቱ የህዝብ ግንኙነት አስታውቋል። የሰራዊቱ የህዝብ ግንኙነት ዳይሬክተር ሱሊማን ደምብሌ ዛሬ በሰጡት መግለጫ በዚህ ሳምንት መጀመሪያ ላይ በተደረሰው በዚህ ጥቃት ወቅት የማሊ ኃይሎች 30 የሚሆኑና እርሳቸው አሸባሪ ብለው የጠሯቸውን ሰዎች መገደላቸውን አስታውቀዋል። ምዕራባዊቱ አፍሪካዊ ሀገር ባለፉት 10 ዓመታት ከአልቃይዳ እና ኢስላሚክ ስቴት ጋር ግንኙነት ያላቸው ቡድኖች ኢላማ ሆና ከርማለች። በሺ የሚቆጠሩ ሰዎች በጥቃቱ ተገድለዋል። የማሊ ወታደራዊ ሁንታ ጂሃዲስቶችን መመከት እንዳቃተውና የፈረንሳይ ጦርም ከሁንታው ጋር ባለመስማማቱ ባለፈው ነሐሴ አገሪቱን ለቆ መውጣቱን የአሶሲየትድ ፕሬስ ዘገባ አስታውሷል። ከህዳር 2014 ዓ.ም ጀምሮ የማሊ ሁንታ ከሩሲያ ቅጥር ነፍሰ ገዳይ ቡድን ከሆነው የዋግነር ቡድን ጋር ለመስራት ቢወስንም ቡድኑ የአክራሪዎችን ጥቃት ማቆም አልቻለም ተብሏል። በመጨረሻም አድማጮች የእንግሊዝና የኢራን ጥምር ዜግነት ያላቸው የኢራን የቀድሞ መከላከያ ሚኒስትር ላይ ለእንግሊዝ ሰልለዋል በሚል አገሪቱ የሞት ቅጣት አስተላልፋለች። እንግሊዝ በበኩሏ በአሊሬዛ አክባሪ ላይ የተላለፈው የሞት ቅጣት ፖለቲካዊ መሆኑንና በአስቸኳይ እንዲለቀቅ ጠይቃለች። አሊሬዛ አክባሪ የኢራን የበላይ ብሔራዊ የጸጥታ ምክር ቤት ጸሐፊ የሆኑት አሊ ሻምካኒ የቅርብ ሰው ሲሆኑ በእርሳቸው ስር ከእንደ አውሮፓውያን አቆጣጠር 1997 እስከ 2005 ዓ.ም ድረስ በመከላከያ ሚኒስትርነት አገልግለዋል። የእንግሊዝ የስለላ ተቋም በኢራን ካለው እጅግ ጠቃሚ ወኪሎች አንዱ ሲሆኑ በአገሪቱ የተለየ ጥበቃ የሚደረግላቸው ተቋሞች ውስጥ መግባት መውጣት የሚችሉ ነበሩ ብሏል የኢራን የአገር ውስጥ ሚኒስቴር ባወጣው መግለጫ። አክባሪ ሆን ብሎ እያወቀ ለጠላት የስለላ ተቋም መረጃ ይሰጥ ነበር ሲል አክሏል ሚኒስትር መስሪያ ቤቱ። የእንግሊዝ የውጭ ጉዳይ ሚኒስትር ጄምስ ክሌቨርሊ አክባሪ እንዲለቀቅ ጥሪ አድርገዋል። ይህ ለሰው ሕይወት ደንታ በሌለው ጨካኝ አገዛዝ የቀረበ ፖለቲካዊ ክስ ነው። ኢራን የሞት ቅጣቱን ተፈጻሚ ማድረግ የለባትም ብለዋል ክሌቨርሊ በትዊተር መልእክታቸው። የኢራን ጠቅላይ ፍርድ ቤት የአክባሪን የሞት ቅጣት አጽንቷል። ይህ በእንዲህ እንዳለ በፈረንሳይ የሚገኝ አንድ ከተማ የኢራኑን መንፈሳዊ መሪ አያቶላ ሩሆላ ሐሚኒ ፎቶ የያዘን ምልክት ለመደበቅ ወስኗል። ከፓሪ ከተማ ወጣ ብላ በምትገኘውና ኖፍለ ለሻቱ በተሰኘው ከተማ የሚገኘው የአያቶላ ፎቶ እንደሚሸፈን የከተማዋ ከንቲባ ተናግረዋል። አሁን በኢራን እየተካሄደ ባለው ተቃውሞ ምክንያት መንግሥት ራሱን ከአያቶላው እንዲያርቅ 40 የሚሆኑ ቡድኖች በመጠየቃቸው ነው ተብሏል። አያቶላው በእንደ አውሮፓውያን አቆጣጠር 1978 እና 1979 ላይ ወደ ኢራን ከመመለሳቸው በፊት በዛ በድንጋይ በተሰራው ትልቅ የገጠር ቤት ውስጥ ፈረንሳዮቹ ሻቱ ይሉታል ኖሮ ነበር። አድማጮች ለምሽቱ ያስኩት ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
አመሰግናለሁ እንግዱ ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሙስ ጥር 4 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምጽ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ፣ የስቱዲዮ ድምጽና ምስል አቀናባሪው ጆጊል፣ የዕለት ዋና አዘጋጅ ጽዮን ግርማ፣ የማህበራዊና የድረገጾቻችን አስተናጋጇ ደግሞ አባዮ ገበያው ናት። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው መወስዳችሁ። የሂዩማን ራይትስ ዋች አመታዊ ሪፖርት አወጣ። ያለፈው የአውሮፓውያኑ 2022 ዓመተ ምህረት በዓለም ዙሪያ የሰብአዊ መብት ቀውስ አመት ሆኖ አልፏል ሲል ነው ሂዩማን ራይትስ ዋች ዛሬ ባወጣው አመታዊ ሪፖርቱ የገለጠው። ያም ቢሆን አመቱ አዳዲስ የሰብአዊ መብት ተሟጋቾች ብቅ ያሉበት እንደነበረም የሪፖርቱ አዘጋጆች ሳይጠቅሱ አላለፉም። የሪፖርቱን የኢትዮጵያና የኤርትራ ትኩረት ጨምሮ ከለንደን ሄንሪ ሬጅዌል ያጠናቀረልን ዘገባ ቆንጅታየ እንደሚከተለው አሰናድተዋለች።
Human Rights Watch ዛሬ ሐሙስ ባወጣው አመታዊ ሪፖርቱ 2022 ዩክሬንን፣ ቻይናን እና አፍጋኒስታንን ጨምሮ በዓለም ዙሪያ የሰብአዊ መብት ቀውስ ውርጅብኝ የታየበት አመት ሆኖ አልፏል ብሏል። ኢትዮጵያን አስመልክቶ ባቀረበው ሪፖርቱ በሰሜን ኢትዮጵያ ለሁለት አመታት ጦርነት ያካሄዱት ተፋላሚ ወገኖች ባለፈው ህዳር ወር በአፍሪካ ህብረት በተመራ የሰላም ሂደት ከስምምነት መድረሳቸውን አትቷል። በጦርነቱ በሲቪሎች ላይ መጠነ ሰፊ ጉዳት መድረሱንም ገልጿል። የሂዩማን ራይትስ ዋች ተጠባባቂ ዋና ስራ አስኪያጅ ቲራና ሐሰን እንዲህ ብለዋል።
Ensuring that there is accountability for the egregious crimes.
ይህ ውጊያ የማቆም ስምምነት የተሳካ እንዲሆን ለምሳሌ ትግራይ ክልል ውስጥ ዘግናኝ ወንጀሎች የፈጸሙትን በተጠያቂነት መያዛቸውን ማረጋገጥ ወሳኝ ይሆናል።
የመንግስቱ የጸጥታ ኃይሎችና ታጣቂ ቡድኖች በሌሎችም የኢትዮጵያ ክልሎች በተለይም በኦሮሚያ ከባድ የመብቶች ረገጣዎች ፈጽመዋል ሲል ሪፖርቱ አክሏል። አያይዞም ግጭቶች በሚካሄዱባቸው አካባቢዎች ባለስልጣናቱ በየጊዜው የቴሌኮሙኒኬሽን አገልግሎቶችን እንዳቋረጡ ጠቅሶ በትግራይ ክልል እንደ አውሮፓውያን አቆጣጠር ከ2021 ሰኔ ወር ጀምሮ የኢንተርኔትና የሌላ መገናኛ አገልግሎት ተቋርጦ መቆየቱን አትቷል። በበርካታ የሀገሪቱ አካባቢዎች ያለው ግጭትና አለመረጋጋት ላይ በተደረገው ድርቅ ከዓለም ከባድ የሰብአዊ ቀውሶች አንዱ የሆነውን የሀገሪቱን ሁኔታ አባብሶታል ብሏል። ባለፈው የአውሮፓ 2022 ከ20 ሚሊዮን በላይ ህዝብ ሰብአዊ ረድኤት ጠባቂ እንደሆነ ነው Human Rights Watch በሪፖርቱ የገለጸው። በምዕራብ ኦሮሚያ በመንግስት ኃይሎችና በታጠቁ ቡድኖች መካከል በተካሄደው ውጊያ በሁሉም ወገኖች ከባድ የመብት ጥሰቶች እንደተፈጸሙ አብስቷል። ጋዜጠኞች፣ የሲቪል ማህበረሰብ ድርጅቶች አባላትና በአደባባይ ድምጻቸውን በማሰማት የሚታወቁ ግለሰቦችን በጠላትነት መመልከትና የመገደብ አያያዝ ከጊዜ ወደ ጊዜ እየተባባሰ መጥቷል ብሏል ሪፖርቱ። ኢትዮጵያን በሚመለከት የሰፈረው የሂዩማን ራይትስ ዋች ሪፖርት ሲቀጥል በሰሜን ኢትዮጵያው ጦርነት እንዲሁም በኦሮሚያ ተፋላሚዎቹ ወገኖች ዓለም አቀፍ ሕግ ጥሰት ለመፈጸማቸው ብዛት ያለው ማስረጃ ያለ ቢሆንም ባለፉትም ሆነ አሁንም በሚፈጸሙ ጥሰቶች ጉዳይ ተጠያቂነት እንዲኖር የሀገሪቱ መንግስት በቂ ጥረት እያደረገ አይደለም ካለ በኋላ ግልጽነትም የነጻ አካል ቁጥጥርም ይጎድለዋል ብሏል። የተመሳሳይ ጾታ ግንኙነቶች በሕግ የተከለከሉ መሆናቸውንና እስከ 15 ዓመት በሚደርስ እስራት እንደሚያስቀጡ በሪፖርቱ ተካቷል። የኢትዮጵያ መንግስት ለሂዩማን ራይትስ ዋች ሪፖርት ለጊዜው የሰጠው ምላሽ የለም። ምላሽ ለማግኘት እንሞክራለን። በሌላ በኩል በትግራይ ክልል በኢትዮጵያ መንግስትና በህወሓት መካከል ስምምነት ከተደረሰ በኋላ ዋና ከተማዋን መቀሌን ጨምሮ የስልክና የኢንተርኔት አገልግሎቶች በአንዳንድ ከተሞች መቀጠላቸውን ስንዘግብበት ቆይተናል። ኤርትራን በሚመለከት ደግሞ የኤርትራ መንግስት የሰዎችን የመናገር ሐሳብን በነጻነት የመግለጽና የማምለክ ነጻነት መገደቡን ቀጥሎበታል ያለው የሂዩማን ራይትስ ዋች ሪፖርት ሀገሪቱ በህዝብ ባልተመረጡት በአምባገነኑ በኢሳያስ አፈወርቂ አገዛዝ ስር ያለ ህግ፣ ያለ ገለልተኛ ሲቪል ማህበረሰብ ድርጅትና ያለ መገናኛ ብዙሃን እንዲሁም ያለ ገለልተኛ ፍርድ ቤት በመተዳደር ላይ ትገኛለች ሲል አትቷል። ኤርትራ አሁንም ከተባበሩት መንግስታት ድርጅትም ሆነ ከአፍሪካ ህብረት የመብት ጉዳይ አካላት ጋር ለመተባበር በእንቢተኝነቷ ቀጥላለች። የተባበሩት መንግስታት ድርጅቱን ራፖርተር አላስገባም ብላለች ሲል አክሏል። እንደ አውሮፓውያን አቆጣጠር በ2021 ታህሳስ ወር ላይ በኢትዮጵያ የትግራይ ክልል ጦርነት በሁሉም ወገኖች የተፈጸሙ ጥሰቶችን የሚያጣራ የሰብአዊ መብት ኤክስፐርቶች አካል እንዳይቋቋም ተቃውሞ አሰምታለች ሲል ሪፖርቱ አክሏል። ያለፈው አመት በአለም ዙሪያ የመብት ጥሰት ውርጅብኝ የታየበት ሆኖ ማለፉን ሪፖርቱ አውስቷል። ለአብነት ዩክሬን፣ ቻይናንና አፍጋኒስታንን ጠቅሷቸዋል። ያም ሆኖ ለሰብአዊ መብቶች ከበሬታ የቆሙ አዳዲስ ተሟጋቾች ብቅ ያሉበት አመት እንደነበረም ገልጿል። ሩሲያ ዩክሬን ላይ ወረራ መክፈቷን ተከትሎ የዓለም ማህበረሰብ ሙሉ የሰብአዊ መብት ክትትል ስርዓት በመዘርጋት ስለሰራው ስራ ሊመሰገን ይገባል ብሏል ሪፖርቱ። የሂዩማን ራይትስ ዋች ተጠባባቂ ስራ አስኪያጇ ቲራና ሐሰን እንዲህ ብለዋል።
We saw immediate responses from the international community to mobilize around
ዓለም አቀፉ ማህበረሰብ ቁልፍ በሆኑ የሰብአዊ መብት ጉዳዮች ዓለም አቀፍ የፍትህ ስርዓቶች መመስረትና የጦር ወንጀሎች ማስረጃዎችን ማሰባሰብን ጨምሮ ድጋፉን ለመስጠት ፈጥኖ መንቀሳቀሱን አስተውለናል።
የቻይናን፣ የኢራንን እና የሚያንማርን ጨምሮ የተለያዩ ሀገሮችን የሰብአዊ መብት ረገጣዎች ያመቱን ይዞታ በዝርዝር ዘግቧል። የአየር ንብረት ለውጥ በዓለም ዙሪያ በመሰረታዊ መብት ከበሬታ ላይ ያሳደረው አንደምታ እየጨመረ መምጣቱን ጠቅሷል ሪፖርቱ። መንግስታት መሰረታዊ መብት ከማክበር ጋር የማይጣጣሙ የኢንዱስትሪዎች አሰራሮችን የመቆጣጠር ህጋዊም ሞራላዊም ግዴታ አለባቸው ነው ያለው።
ወንጅ ታየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ አሁን ተከታዩ የመጽሔት ርዕስ ደግሞ ወደ ትግራይ ያሻግረናል። ከአንድ አመት ከስምንት ወራት በኋላ ነዳጅ በቀጥታ ከጅቡቲ ወደ ትግራይ መግባት መጀመሩን የክልሉ የንግድና የውጭ ንግድ ጉዳይ ኤጀንሲ ገልጧል። የገባው ነዳጅ በክልሉ ካለው ፍላጎት አንጻር ግን አነስተኛ በመሆኑ ማህበራዊ አገልግሎቶችና ህዝባዊ ትራንስፖርት ለሚሰጡ ቅድሚያ ተሰጥቷቸው እንዲጠቀሙ መመሪያ ወጥቷል ይላል። ሙልጌታ አስፋ ተከታትሎታል።
በትግራይ ክልል የንግድና ኤክስፖርት ኤጀንሲ የሸማች ጉዳይ ቡድን መሪ አቶ ካሳሁን ክንደያም በክልሉ ከአንድ አመት ከስምንት ወራት በኋላ ለመጀመሪያ ጊዜ በዚህ ሳምንት ነዳጅ መግባት መጀመሩ ለአሜሪካ ድምፅ ተናግረዋል። ይህ ነዳጅ ወደ ክልሉ እንዲገባ የፌዴራሉ መንግስት ለክልሉ ቅድሚያ ሰጥቶ እየሰራ መሆኑን ገልጸዋል።
ሁለት የሚገቡ መኪኖች አሉ። እሱን ጨምረን ወደ 21 መኪና ገብተዋል። 21 ሶስቱ ቤንዚኖች ናቸውና ይሄን ነገር ለህብረተሰቡ በበቂ ሁኔታ ፍላጎትን ሊያረካ ይችላል ወይ ብለን ካሰብን በጣም አስቸጋሪ ነው።
በክልሉ በኮንትሮባንድ ይገባ የነበረ የተወሰነ ነዳጅ ብቻ እንደነበረ የገለጹት አቶ ካሳሁን ባለፈው አንድ አመት ከስምንት ወራት ነዳጅ ባለመኖሩ በንግድ እንቅስቃሴው ከፍተኛ ጫና አሳድሮ ቆይቷል ብለዋል።
ሸቀጦች ከአንድ ቦታ ወደ አንድ ቦታ መዘዋወር አልተቻለም። ህብረተሰቡ መጠቀም አልቻለም። በዋናነት ደግሞ የዋጋ ንረቱ ከመጠን በላይ ነው ያደገው። እጅግ ከሚባለው በላይ ነው ንረቱ የፈጠረውና ሌላ ደግሞ በነዳጅ ምክንያት እጥረት መድኃኒት ለማቅረብ ይሁን አንዳንድ ነገር በህክምና ከአንድ ቦታ ወደ አንድ ቦታ ለመሄድም በሰው ህይወትም ችግር እየፈጠረ ነበር።
በአሁኑ ጊዜ ነዳጅ በበቂ ለማስገባት ባንኮች አገልግሎት አለመጀመራቸው እንቅፋት እየሆነ ነው ያሉት አቶ ካሳሁን ይህ እንዲፈታም እየተነጋገርን እንገኛለን በማለት ገልጸዋል። ክልሉ ከጦርነቱ በፊት 12 ሚሊዮን ሊትር ነዳጅ ወርሃዊ ፍጆታ እንደነበረው የተናገሩት አቶ ካሳሁን አሁን የገባው ነዳጅ በቂ ባለመሆኑ ማህበራዊ አገልግሎትና ህዝባዊ ትራንስፖርት ለሚሰጡ ቅድሚያ ተሰጥቷቸው እንዲጠቀሙ መመሪያ መውጣቱ ተናግረዋል።
በማህበራዊ አገልግሎት የሚሰጡን አምቡላንስ፣ እሳት አደጋ ውሃ የሚያቀርቡ ቦቴ መኪኖች ቅድሚያ የሚያገኙበት የመንግስት ስራም እንዲሁም የእርዳታ አቅራቢዎች፣ የሚዲያ ተቋማት፣ በመስኖ ልማት ላይ የተሰማሩ ገበሬዎች ሊሆን ይችላሉ፣ ኢንቨስተሮች ሊሆን ይችላሉ። የከተማ ታክስና መለስተኛ የህዝብ ማመላለሻ አውቶቡሶችም ላይ ታሪፍ ይወጣላቸው፣ እነሱም ቅድሚያ እንዲያገኙ። የልማት ድርጅቶችም እንዲህ ይላል፣ ሸቀጥ የሚያቀርቡ እነዚህ ቅድሚያ እንዲያገኙ አድርገን ነው መመሪያ ያወጣ ነው። ይሄ መመሪያ ደግሞ እስከ አቅርቦቱ እና ፍላጎቱ እስከሚመጣጠን ድረስ ነው።
በክልሉ 83 የነዳጅ ማደያ እንዳሉም አቶ ካሳሁን ተናግረዋል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
አመሰግናለሁ ሙልጌታ ክራትና ክራና አድማጮች አሁን ደግሞ ወደ ኦሮሚያ የሚወስደን ዘገባ ነው ተከታዩ ኢትዮጵያ ሰብአዊ መብት ጉባኤ ይሰመጉ በፖለቲካ ፓርቲ አባላትና አመራሮች ላይ እየተፈጸመ ያለው ስር ቀጥሏል ሲል የኢትዮጵያ የሰብአዊ መብቶች ጉባኤ ይሰመጉ አስታውቋል በኦሮሚያ ክልል በመንግስት በጸጥታ ኃይሎችና በታጣቂ ቡድኖች መካከል የሚደረገው ውጊያም የሰብአዊ መብት ጥሰቶች እንዲፈጸሙ ያደረገ ነው ያለው እናም ያላግባብ የታሰሩ የተለያዩ የፖለቲካ ፓርቲዎች አባላትና አመራሮች እንዲፈቱና በኦሮሚያ ክልል የሚፈጸሙ የሰብአዊ መብት ጥሰቶችም እንዲቆሙ ሲል አሳስቧል በዚህ የኢሰመጉ መግለጫ ዙሪያ ከኦሮሚያ ክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ናኮር መልካኔ ተከታተለው።
የኢትዮጵያ የፖለቲካ ምህዳር መሻሻሎችን እያሳየ የነበረ ቢሆንም ከቅርብ ጊዜ ወዲህ በተለያዩ የፖለቲካ ፓርቲ አባላትና አመራሮች ላይ እስራት እየተፈጸመ ይገኛል ሲል ይጀምራል የሰሞኑ የኢሰመጉ መግለጫ። ይህ እስር በአንዳንድ ቦታዎች ላይ ህገወጥና ተገቢውን የህግ ስነ ስርዓት ያልተከተለ እንደሆነም ነው ያመለከተው። እገታና መሰወር የተፈጸመባቸው አንዳንድ የፖለቲካ ፓርቲ አባላትና አመራሮችም ይገኛሉ ብሏል መግለጫው። ይህ ያላግባብ እስራት በኦሮሚያ ክልልና በአዲስ አበባ ከተማ ውስጥ መፈጸሙን የኢሰመጉ አና ዳይሬክተር ዳንኤል ጋ ለአሜሪካ ድምጽ አብራርተዋል።
በዚህ መግለጫ እንግዲህ የዚህ የመጥሰት ዛራ የተያዙ ፓርቲዎች ያላቸው ወይም የመጡ ጥሰት የተፈጸመባቸው ፓርቲዎች ካልናቸው ውስጥ አንደኛው የኦሮሞ ፌደራላዊ ኮንግረስ ፓርቲ ወይም ኦፌኮ ነው። ከዛ የመላው ኢትዮጵያ አንድነት ድርጅት መያድም ይገኝበታል። ባልደራስ ለእውነተኛ ዲሞክራሲም እንደዚሁ። በአጠቃላይ በእነዚህ ፓርቲዎች ላይ ከቀረበልንም አቤቱታ እኛም ተጨማሪ ካጣራ ነው ለመረዳት እንደቻለው ህገወጥ ስሮ ወጭ ማንገላታት እንዲሁም መሰወር ጭምር እየተፈጸመ እንዳለ ነው። አንዳንዶችም ታስረው ከቤተሰቦቻቸው ጋር ሊገናኙ እንዳልቻሉ የታሰሩበትም ጭምር የት እንደሆነ እንደማይታወቅ መግለጫ ያወጣ ነው።
በተጨማሪም በኦሮሚያ ክልል በምዕራቡ ክፍል በመንግስት የጸጥታ ኃይሎችና በታጠቁ ቡድኖች መካከል በሚደረገው ውጊያ ምክንያት በርካታ ሰዎች ላይ የሰብአዊ መብቶች ጥሰቶች እየተፈጸሙ ይገኛሉ ብሏል። ለማሳያነትም በምዕራብ ወለጋ ቤጊ ቁንዳ ላ ጃርሶና ባቦ ገምቤል ወረዳዎች መንግስት ሸኔ በሚል በሚጠራቸው ታጣቂዎች ላይ እየወሰደ ባለው እርምጃ በወረዳዎቹ በሚኖሩ ሰዎች ላይ የተለያዩ የሰብአዊ መብቶች ጥሰቶች መፈጸማቸውን ገልጿል። በቤጊ ወረዳ በታህሳስ 12 ቀን 2015 ዓ.ም ተለጡ በመትባል ቀበሌ ውስጥ 9 ሰዎች በአንድ ቦታ ላይ መገደላቸውን እንዲሁም በታህሳስ 13 ቀን 2015 ዓ.ም ሼክ ኡስማኤል ሐሰንና አብደላህ የሚባሉ ግለሰቦች በአንድ ቤት ውስጥ መገደላቸውን ጠቅሷል። በጦቢ ቀበሌም አቶ ሽብሩ ቅጤሳ የሚባሉ ግለሰብ በመኖሪያ ቤታቸው ውስጥ መገደላቸውን በተመሳሳይ በላሎ ቀበሌ ቱሻ የሚባል ግለሰብ በመኖሪያ ቤቱ መገደሉን ይሰመጉ ከአካባቢዎቹ ካሰባሰባቸው መረጃዎች ለመረዳት መቻሉን አስታውቋል። አቶ ዳን መንግስት ያላግባብ ያሰራቸውን የተለያዩ ፖለቲካ ፓርቲዎች አባላትና አመራሮች እንዲፈታ ሰዎችን አስገድደው የሰወሩ አካላት በህግ እንዲጠየቁ አሳስበዋል። በተለያዩ የኦሮሚያ ክልል አካባቢዎች በመንግስት ኃይሎችና ሸማቂዎች የሚፈጸሙ የሰብአዊ መብት ጥሰቶችንም መንግስት እንዲያስቆም እንዲሁ አክለው አሳስበዋል።
ይህ ደግሞ ከዲሞክራሲ መርሆች አንጻር ከህግ የበላይነት አንጻር እንዲሁም ከሰብአዊ መብት መከበር አንጻር ትልቅ እንቅፋት ነው። ተገቢም አይደለም በአስቸኳይ እርምትና ማስተካከያ ይደረግበት በሚል ነው ይህንን መግለጫ ያወጣ ነው ለማለት ነው።
በሌላ በኩል በጸጥታ ችግር ሳቢያ የተፈናቀሉ ሰዎችም በቂ ድጋፍ እየተደረገላቸው አይደለም ያሉት አቶ ዳን የሰብአዊ መብት ጥሰትም ጭምር እንደሚፈጸምባቸው ገልጸዋል።
የሀገር ውስጥ ተፈናቃዮችን ጉዳይ በሚመለከት በሀገራችን በተለያዩ አካባቢዎች በተደጋጋሚ የጎላ ችግር ሆኖ እየተገኘ ስላለ ይሄን ነው ለማብራራት የሞከርነው በመግለጫችን ላይ። ይህ አይነት መጥሰት እንግዲህ በቅርቡም የሰላም ስምምነት የተፈረመበት በትግራይ፣ በአማራ፣ በአፋር አካባቢ በርካታ ዜጎች ተፈናቅለዋል። ያ ብቻ አይደለም፣ በደቡብም በአንዳንድ አካባቢዎች ላይ መፈናቀል አለ። አሁን ደግሞ በኦሮሚያ ክልልም ማንነት ላይ መሰረት ካደረጉ ጥቃቶች ጋር በተያያዘ ዜጎች እንደሚፈናቀሉና ይህም አሳሳቢ ደረጃ እንደደረሰ ነው ያገኘነው መረጃ የሚያሳየው። ሀገር ውስጥ ተፈናቃዮችን ስናስብ በውስጡ ህጻናት አሉ፣ ሴቶች አሉ፣ አቅመ ደካማዎች፣ አካል ጉዳተኞችም ይካተቱበታልና መፈናቀል ብቻ አይደለም፣ በውስጡ ባስ ያለ የመጥሰት ተጋላጭ የሆኑ የህብረተሰብ ክፍሎች ጭምር የተካተተበት ነው። ስለዚህ መንግስት በቂ ትኩረት ሰጥቶ ከሚመለከታቸው ባለድርሻ አካላት ጋር በመመካከር ዘላቂ መፍትሄ መስጠት አለበት የሚለውን በድጋሚ የሚያሳስብና ጥሪ የሚያቀርብ መግለጫ ነው።
በዚህ የኢሰመጉ መግለጫ ላይ ከኦሮሚያ ክልል ኮሚኒኬሽን፣ ከፖሊስ እንዲሁም ከጸጥታና አስተዳደር እንዲሁም ከፌዴራል የመንግስት ኮሚኒኬሽን አገልግሎት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። መንግስት ኦሮሚያ ውስጥ በሚንቀሳቀሱ ሸኔ ብሎ በሚጠራቸው የኦሮሞ ነጻነት ሰራዊት ሸማቂዎች ላይ እርምጃ እየወሰደ መሆኑን በተደጋጋሚ አስታውቋል። በክልሉ ውስጥ ለሚፈጸሙት የሰብአዊ መብት ጥሰቶች መንግስት ሸማቂዎቹን ተጠያቂ ሲያደርግ የቆየ ሲሆን እነሱም በበኩላቸው ለድርጊቶቹ መልሰው የመንግስትን ኃይሎች ሲከሱ መቆየታቸው ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርና መሰግናለሁ። ክብራትና ክብራን አድማጮች፣ አሁን ወደ አዲስ አበባ የሚመለሰን ዘገባ ነው። በመግቢያ የጠቆም ያደረኩት የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች የኢትዮጵያ ጉብኝት ጋር የተያያዘ ነው። የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች ዛሬ አዲስ አበባ ገብተዋል። የጉብኝታቸው ዓላማም በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው ጦርነት ያስቆመውን የሰላም ስምምነት ለመደገፍ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ከፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሎና እንዲሁም ከጀርመኗ የውጭ ጉዳይ ሚኒስትር አናሌላ በርቦክ ጋር በአንድ ላይ መገናኘታቸውን በማህበራዊ ገጾቻቸው ላይ አጋርተዋል። ከጉብኝታቸው በኋላ ማምሻውን በሸራተን አዲስ መግለጫ ሰጥተዋል። መግለጫውን ይዘት አስመልክቶ አንዳንድ ነጥቦችን ሊያነሳሳልን ኬኔዲ አባተ በስልኩ መስመር ይገኛል። ኬኔዲ እንደምናመሸ።
እንዴት ዋልክ አሉላ? እንግዲህ እናንተ ጋር ካለው ሰዓት አንጻር እንዴት ዋልክ?
አዎ ትክክል ነው። እኛ ጋር ከእኩለ ቀን አለፍ ማለቱ ነው። ኬኔዲ፣ የመግለጫውን ይዘት እንደው መልከት ብናደርግ ምንድን ነበር? ምን ምን አይነት ሀሳቦች ተነስተዋል?
በጣም ጥሩ። እንግዲህ አሉላ፣ ቀደም ሲል እንደገለጽከው ሁለቱ የውጭ ጉዳይ ሚኒስትሮች የአውሮፓውያኑ የፈረንሳይና የጀርመን የውጭ ጉዳይ ሚኒስትር የሆኑት ማለት ነው ዛሬ ወደ ኢትዮጵያ ከመጡ በኋላ በቅድሚያ ከጠቅላይ ሚኒስትር አብይ አህመድ ጋር ነው የተወያዩት። ከእሳቸው ጋር በነበራቸው ውይይት ላይ እንግዲህ በተለያዩ ጉዳዮች ላይ በአሁን በሁለትዮሽ እንዲሁም ደግሞ በዓለም አቀፍ የጋራ ጉዳዮች ላይ መወያየታቸውን ጠቅላይ ሚኒስትሩ እንዲሁም ጽህፈት ቤታቸው በማህበራዊ ድረገጾቻቸው አስታውቀዋል። ከውይይቱ በኋላ ማለት ነው ጠቅላይ ሚኒስትሩ እንግዲህ በማህበራዊ ድረገጾቻቸው ባስተላለፉት አጭር መልእክትም ጥልቅና ፍሬያማ ውይይት ማድረጋቸውን ገልጸው ኢትዮጵያ ከፈረንሳይና ከጀርመን ጋር ያላትን ጠንካራና የቆየ ግንኙነት የሚያንጸባርቅ ነው ብለዋል ያደረጉት ውይይት። በነገር ግን ስለ ውይይቱ በዝርዝር እየገለጹት ነገር የለም። ጠቅላይ ሚኒስትሩ እንግዲህ ባለፉት አራት ዓመታት ከሁለቱም ሀገራት ስለተደረገው ያልተቋረጠ ድጋፍ ሁለቱንም ሚኒስትሮች እንግዲህ ሀገሮቻቸውን ማለት ነው ማመስገናቸውንም ጽህፈት ቤታቸው አስታውቋል በፌስቡክ ገጹ ማለት ነው። ከጠቅላይ ሚኒስትሩ ጋር ካደረጉት ውይይት በኋላ እንግዲህ የፈረንሳይ የውጭ ጉዳይ ሚኒስትር የሆኑት ካትሪን ኮሎና እና የጀርመኗ የውጭ ጉዳይ ሚኒስትር የሆኑት አናሌና ባየርቦክ ከዚህ ከጠቅላይ ሚኒስትሩ ጋር ካደረጉት ውይይት በኋላ ቀጥታ ወደ አዳማ ከተማ ተጉዘው የዓለም ምግብ ፕሮግራም የእርዳታ መጋዘንን ጎብኝተዋል። እንግዲህ ከሁለቱ ሀገራት ሲል ጨምሮ ከሌሎችም የለጋሽ ሀገራት የሚመጡ የምግብ ድጋፎች የሚከማቹበት የድርጅቱ ወይም የዓለም ምግብ ፕሮግራም ማለት ነው ግዙፉ መጋዘን ነው አዳማ የሚገኘው። ያንን ጎብኝተዋል። እንግዲህ ቀደም ሲል እንደገለጽከው ሁለቱ ሀገራት የሰላም ስምምነቱን ከመደገፍ ባለፈ የእርዳታ አቅርቦት ያለበትን ደረጃ መመልከት እና ለዚህም የሚያስፈልገውን ድጋፍ ማሳደግ ሌላኛው ዓላማቸው ነው ውይይቱን ያደረጉበት ማለት ወደ ኢትዮጵያ የመጡበት ማለት ነው። እንግዲህ እንደሚታወቀው ከሩሲያ ጋር በጦርነት ውስጥ ከምትገኘው ዩክሬን በቅርቡ በሁለቱ ሀገራት መካከል የተደረሰውን ስምምነት ተከትሎ ወደ ኢትዮጵያ የመጣውን ድጋፍ አቅርቦትን ጎብኝተዋል። በአዳማ የሚገኘውን ማለት ነው። የመጣው ድጋፍ እንግዲህ ከነዚህ ከሁለቱ ሀገራት አንዱ በሆኑት ዛሬ እየጎበኙ ካሉት ጀርመን ነች። ወደ 15 ሚሊዮን ብር አውጥታ ወደ ኢትዮጵያ የመጣውን የዩክሬን ድጋፍ ያጓጓዘችው ማለት ነው። ሌላኛዋ በድርቅ የተጎዳች የምስራቅ አፍሪካ ሀገር ለሶማሊያ የመጣውን ድጋፍ ደግሞ ፈረንሳይ ነች ያጓጓዘችው እና ይህንን በአዳማ የሚገኘውን ከዩክሬን የመጣውን ድጋፍም ሁለቱ የውጭ ጉዳይ ሚኒስትሮች ተመልክተዋል። ከአዳማ ከተመለሱ በኋላ ምሽት ላይ ከአቶ ደመቀ መኮንን የውጭ ጉዳይ ሚኒስትር እና የምክትል ጠቅላይ ሚኒስትር ማለት ነው ከእሳቸው ጋር ሆነው ሁለቱ የውጭ ጉዳይ ሚኒስትሮች በሸራተን አዲስ ሆቴል መግለጫ ሰጥተዋል። ምሽት ላይ እንግዲህ አቶ ደመቀ ባደረጉት ንግግር በመግለጫው ላይ ከሁለቱም ሀገሮች ጋር ኢትዮጵያ ታሪካዊ ግንኙነት እንዳላት ጠቅሰው በሁለትዮሽና ዓለም አቀፍ የጋራ ጉዳዮችም ላይ መምከራቸውን ተናግረዋል። የውይይቱን ይዘትም ዘርዘር አድርገው አብራርተዋል። በእንግሊዝኛም በአማርኛም በአማርኛ ካወሩት መካከል አጭር ተከታትለን እንመለስ ከአንደበታቸው አለ።
መልካም
በወቅታዊ ጉዳዮች በቀጠናዊና በሀገራዊ ጉዳዮች ላይ በዝርዝር መክረናል። ህብረቱ ሀገራችን የልማት አጋር በመሆኑ መንግስት የግንኙነት እንዲጎለብት አበክሮ ይሰራል። በሀገራችን ስላለ የሰላም የዲሞክራሲና የልማት ሁኔታ እንዲሁም ስለ አካባቢያችንም መክረናል። ፕሪቶሪያ የተፈረመው የሰላም ስምምነት ወደ አፈጻጸም ገብቶ በጥሩ ሁኔታ እየቀጠለ እንደሆነ ይህም በተሟላ ሁኔታ ሙሉ በሙሉ እንዲተገበር በትኩረት እንደሚሰራ የመንግስትን ቁርጠኝነት አረጋግጠንላቸዋል። በእኛም በኩል ተጠያቂነትን በተመለከተ ተጠያቂነትን ለማረጋገጥ እና ለዚህም ሲባል የሽግግር ወቅት ረቂቅ ማዕቀፍ ለህዝብ ውይይት አቅርበን እየተንቀሳቀስ መሆኑንም አቅርበናል። በሀገሮቻችን መካከል ንግድና ኢንቨስትመንትን ለማስፋፋትና ወደ ተሻለ እና ወደ ተጠናከረ ግንኙነት ለመቀጠል የሚችልበትን ጉዳዮችን በዝርዝር መክረን በጥሩ እና በፍሬያማ ሁኔታ ውይይታችንን አጠቃለናል።
መልካም። እንግዲህ ኬኔዲ እንደተከታተልከው በድምጽ የተሰማውንም አሰምተናል። ምናልባት ሌላ የምታከለው ነጥብ ከሌለ በተከታታይ ፕሮግራሞቻችን ሰሞኑንም ጉብኝታቸውን ተንተርሶ የተካሄዱ ሌሎች ጉዳዮች ካሉ ታቀርብልናለ?
ጥሩ። እሺ፣ ካለን ሰዓት እዚህ ጋር እናብቃና በነገ ዕለት ልንመለስ ይሆናል። ይሻሉና
መልካም። አመሰግናለሁ ኬኔዲ። ክቡራትና ክቡራን አድማጮች የአዲስ አበባውን የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች ጉብኝት በተመለከተ የተካሄዱ ሁኔታዎችን ነበር የተከታተልነው። አሁንም እዚያው አዲስ አበባ ውስጥ እንቆይና ወደ ተከታዩ ዘገባ እናልፋለን። በአዲስ አበባ ፒያሳና መርካቶ አካባቢዎች በወርቅ ንግድ የተሰማሩ 30 ነጋዴዎች ከሶስት ወራት በፊት 600 ሚሊዮን ብር የሚገመት ወርቅ በፖሊስ ተወስዶባቸው ሱቃቸው በመዘጋቱ ለችግር መዳረጋቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገለጡ። ነጋዴዎቹ ከ20 ቀናት በላይ ታስረው መቆየታቸውንና በመጨረሻም በዋስ መፈታታቸውን ገልጠው እስካሁን ድረስ ክስ እንዳልተመሰረተባቸውም አመልክተዋል። ጥፋታቸው ምን እንደሆነ በግልጽ የሚነግራቸው አካል ማጣታቸውን የተናገሩት ለአሜሪካ ድምጽ አስተያየታቸውን የሰጡት እነኚህ ነጋዴዎች የደረሰባቸው ችግር ምን እንደሆነ መንግስት ተረድቶ መፍትሄ እንዲሰጣቸውም ጠይቀዋል። በዚህ ጉዳይ ዙሪያ ከአሜሪካ ድምጽ የተጠየቀው የፌዴራል ፖሊስ ጉዳዩ በሕግ የተያዘ በመሆኑ አስተያየት ልሰጥ አልችልም ነው ያለው። የማዕድን ሚኒስቴር ደግሞ ይህ ጉዳይ እኔን አይመለከትም የሚል ምላሽ ሰጥቷል። በአሜሪካ ድምጽ ዘጋቢዎች የተሰናዳውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
አቶ ሀጎስ አማሃ ፒያሳ ውስጥ የሚገኝ የወርቅ መሸጫ ሱቅ ባለቤት ሲሆኑ የወርቅ ሱቆቻቸው ከተዘጉባቸውና ንብረታቸው ከተወሰደባቸው 30ዎቹ ነጋዴዎች አንዱ መሆናቸውን ይናገራሉ። በተጨማሪም የነጋዴዎቹን አቤቱታ ለሚመለከተው አካል ለማቅረብ ከተመረጡ 5 ኮሚቴ አባላት አንዱ መሆናቸውንም ይገልጻሉ። ጥቅምት 21 2015 ዓ.ም ምረት ከሰዓት በኋላ የታጠቁና ሲቪል የለበሱ ሰዎች ወደ ሱቆቻቸው መጥተው ካሜራዎችን አስጠፍተው የወርቅ ንብረቶቻቸውን ይዘውባቸው እንደሄዱና እነሱንም እንዳሰሯቸው ያስረዳሉ። በእለቱም ከ130 ኪሎ ግራም በላይ የሆነ ወደ 600 ሚሊዮን ብር የሚገመት የወርቅ ንብረቶቻቸው ወደ ብሔራዊ ባንክ መግባቱንና ህጋዊ ደረሰኝ እንደተሰጣቸውም አመልክተዋል። ባለቤቶቹ ከ20 ቀናት በኋላ ከእስር መፈታታቸውን የተናገሩት አቶ ሀጎስ ሆኖም እስካሁን ድረስ ጥፋታቸው ምን እንደሆነ በግልጽ የሚነግራቸው አካል ማጣታቸውን ገልጸዋል።
ለምሳሌኛው ወንጀል ምንድነው? ንግድ ነው ወንጀላችን? ምን አልገባንም? እኛም ችግሮች ያለ ነው። አንደኛ ንግዱ ብዙ ሰው ቢሳተፍበት ነው። እኛ በመተመረጥ አጠገባችን ካለው ወርቅ ቤት የተለየ አሰራር የለንም። ሁላችንም መቃመና ገጅበት መንገድ አንድ ነው። ገቢዎች እንገዛበት የሰጠን ፔመንት ፎቸር አለ። እሱን እየቆረጠን የሁላችንም አሰራር አንድ አይነት። እኛ በመተመረጥም የሚለው ስጋት ነው። እኛ ስራችንን እንድንፈታ እንድንቸገር የተፈለገበት ምክንያት ያልገባን ወንጀል ሰርተን እኮ ቢሆን ወንጀላችን ነው ይበለን ተነገር ያገባን ነው። ይህ ያው ማንደርስበት ቢሮ የለም መፍትሄ አናገኝም።
የወርቅ ነጋዴዎቹ የህግ አማካሪ አቶ መክበብ ዮሐንስ ነጋዴዎቹ የታሰሩበትና ንብረታቸውም የተወሰደበት መንገድ ህግን የተከተለ አልነበረም ይላሉ።
ማንም ነጋዴ የሚነግድበት ቦታ ላይ በታክስ ወይም በሌላ ነገር ችግር ቢፈጠር ቤቱን አሽጎ ወዲት መስራት፣ አንዳንድ ጥያቄዎችን መጠየቅ፣ ሰነዶችን መመርመር ይቻል ይሆናል። ያለ ህግ አግባብ ግን ንብረት ተወስዶ ለዚህ አክል ጊዜ ምንም አይነት መረጃ ሳይሰጣቸው በተደጋጋሚ ደግሞ እንደገና እስር ላይም ቆይተው ነው የተፈቱት። ይሄ ነገር እስካሁን የሄደበት የመንገድ ትንሽ ህጋዊነቱ አጠራጣሪ ወይም ጥያቄ ውስጥ እንዲገባ አድርጎታል። ንግድ ቤትም ይሁን መኖሪያ ቤት ስትበረብር፣ አልፎም ደግሞ ዕቃ ይዘህ ስትሄድ የፍርድ ቤት ማዘዣ ያስፈልጋል። ይሄ በክሊር ተደርጎ በህገ መንግስቱም በወንጀለኛ መቅጫም እና በህጉ ላይ የተቀመጠ ነገር። ሁለተኛው አካሄድ ደግሞ ሰዎቹን ያላግባብ ይህን ያህል ጊዜ ለምርመራ ተብሎ ማሰር ያለ ምንም ፋይንዲንግ ተጠረጠሩበትን ነገር ሳትነግር ይሄን ያርግ ለማሰር እሱን ትክክል አይደለም።
ስሜ እንዳይጠቀስ ያሉን ሌላኛዋ የወርቅ ነጋዴ ደረሰኝ አቅርቦ ብለውን ያሉንን ሁሉ ብንፈጽምም መፍትሄ ግን ማግኘት አልቻልንም። እናም ከቤተሰቦቻችን ጋር ችግር ላይ ወድቀናል ይላሉ።
አሁን በጣም ከፍተኛ ችግር ላይ ነው ያለነው። ቤቶች ቆስ ተጠቅላላ ተዘግተዋል። የቤት ክራይ ተዘግቶ ነው እየከፈልን ያለነው። ተበድረን ከቤተሰብ ከብዙ እያስቸገረን የሰራን አይደለም። ከፍተኛ ችግር ላይ ነው ያለነው። ያለ ስራ አይደለም 3-2 ወር አንድ ሳምንትም በጣም ከባድ ነው። ለዚህ ነው ድነት ላይ ሰራተኛም አለ። እነሱም በጣም ነው የሚያሳዝኑት። ከኛ ጋር ረጅም አመት ይሰሩ ናቸው፣ ግን ያው አሁን ላይ የከሰልናቸው አይደለም። እነሱም ችግር ውስጥ ነው ያሉ። የተወሰደብን ብቻ አይደለም ባይ ዘ ዌይ ሳንተራ ይቀረ ነው በዚህ ሰዓት። ያልተወሰደባቸው ሰዎችም እየሰሩ አይደለም። ምክንያቱም ነገ የእነሱ እንደማይወሰድ ምንም ነው ማስረጃ የላቸው። መርካቶም ፒያሳም ቦሌም የትም ቦታ ሄደ ወርቅ ቤቶችን ብታይ አንድ ወርቅ ቤት ወርቅ እየተደረደረ አይደለም። ሁሉም ሲልቨር ደርድረው ሱቁን መዝጋት ስለማይችል አድማ ነው ተብሎ ሌላ እርምጃ እንዳይወሰድበት መስታወቱን ከፍቶ ነው ቁጭ ያለው እንጂ ማንም ወርቅ ሰራተኛ አሁን ላይ ወርቅ እየሸጠ አይደለም። ይህንን 100% እርግጠኛ ሆኜ ነው የምናገረው።
ወደ ተለያዩ የመንግስት ሚኒስቴር መስሪያ ቤቶች አቤቱታ አቅርበናል የሚሉት ግለሰቧ ሆኖም ሁሉም መፍትሄ ሊሰጡን አልቻሉም ብለዋል። በአሁኑ ወቅት ስራና ገቢ በማጣት እነርሱም ሆነ ቤተሰቦቻቸው ችግር ላይ በመወደቃቸው መንግስት ችግራቸውን ተመልክቶ መፍትሄ እንዲሰጣቸው፣ ሰርተውም እንዲበሉ ሁኔታዎች እንዲመቻቹላቸው ጠይቀዋል።
አሁን ላይ ያው እንግዲህ በዋስ ከወጣን በኋላ የጠፉ ያናገርን የህግ አካል የለም። እኛ ግን ያረጋገጥንበት ቢሮ የለም። ማዕድን ሚኒስቴር ሄደናል፣ ብሔራዊ ባንክ ሄደናል፣ ደህንነት ቢሮ ሄደናል፣ ጉምሩክ ሄደናል። በጣም ብዙ ቢሮዎችን አንኳክተን በቀናል። ማንም ግን ይሄ ነው የሚለን ምላሽ ሰጠን የለም። የበላይ ትእዛዝ ነው ብቻ ነው የምንባለው። በምንም እንደሚጠይቁ እስካሁን ድረስ አላወቅንም። ጥፋት አለም ከተባለ ሰውን ስራ አጣርገ የአገር ሸክም አይደለም የምታደርገው። አስተምረ ቀተህ ነው ማለት ያለብህ። ሲጀመር መጀመሪያ በአስተዳደራዊ ጥቃት ነው የምንቀጣ የሚገባው። እኛ ጥፋት ካለ ከገበያው ከምንወጣ ቤተሰብ ከምንበትን ሰራተኞቻችን በስራችን በጣም ብዙ ናቸው። እነሱ የራሳቸው የሆነ ቤተሰብ አላቸው። እኛ በዚህ እድሜያችን ሰርተን ያመጣ ነው አይደለም። እኔ አሁን የባለቤት ልጅ ነው። አባቴ ረጅም ዓመት የሰራው ነው። ለደከመው አቅም ስላነሰው እኔ እሱን ለመርዳት ነው ወደ ስራው የገባሁት። እሱን ራሱ አሁን በዚህ ሰዓት ጭንቅላቱን የሚሰማውን ስሜት ትሪክ ለማድረግ በጣም ከባድ ነው። አብዛኞቹ ትልልቅ ሰዎች ታመው ነው ያሉ እና አትሊስት ችግራችንን አይተው በአስተዳደራዊ ጥቃት እንዲሆን ቀጥተው ንብረታችንን ቢመልሱልን እና ወደ ስራው ብንገባ መልካም ነው እንላለን።
አቶ ሀጎስ አማሃ በበኩላቸው ጥፋታቸው ምን እንደሆነ በግልጽ ሳይነገራቸው ንብረታቸው ተወስዶ ለጉዳት መዳረጋቸውን ገልጸው መንግስት የህግ አግባብ ተከትሎ ችግራቸውን ሊፈታላቸው እንደሚገባ አሳስበዋል።
አሁን እኮ ስራ መስራት አልቻልንም። ሱቃችን ዝግ ነው። አብዛኛው ሰው የከፈተውም ደግሞ ቁጭ ብሎ ውሎ ይሄዳል እንጂ ምን ይሰራል? ንብረት የለም። ንብረት ያለውም ደግሞ ያልተወሰደበትም ሰብቶ ንብረት እዚህ እንዴት አድርጎ ያስቀምጣል? ግን የሚመጣውን ነገር አላወቅም። በዚህ መልኩ ነው መሰራት ያለበት። ይህንን ባለማድረጋችሁ ነው ስህተት ያደረጋችሁ ሲባል እኮ ያንን ችግርን አረመ ስራ ይሰራል። ዛሬ ሰላም ሲሰፍን አገር ሰላም ሆነች ሲባል እኛ ለብቻችን እንድንቸገር የተፈረደብን ለምን እንደሆነ አልገባል። እኛ አስፍተን ከሆነ በሱ መከሰስ ካለብን መቀጣት ካለብንም እንደዛ ነበር። ጥሩ ይሄ ነው ያደረጋችሁ ሳንባል ንብረታችንን እንግዲህ ከኃይለ ሥላሴ ጀምሮ ሲሰራ የነበረ ስራ ነው። እኛም ከአባቶቻችን የወረስነው ስራ በአንድ ጊዜ መጥቶ ስራውን ማበላሸት ይህን ማድረግ ለምን እንዳስፈለገ አልገባንም። ወንጀላችንስ ምንድን ነው? አሁንም የሀገሪቱ መሪዎች ይህንን ችግር ተመልክተው መፍትሄ እንዲሰጡን እንፈልጋለን።
የህግ አማካሪው አቶ ዮሐንስ ደግሞ ከዚህ በኋላ ጉዳዩ ግልጽ እየሆነ ይሄዳል የሚል ተስፋ እንዳላቸው ጠቁመዋል።
ከዚህ በኋላ ያለውን የህግ አካሄድ ጥሩ ሊሆን ይችላል ብለን ደግሞ ተስፋ እያደረግን ነው። ወደ አቃቢ ጋር ደግሞ ነገሮች ሲደርሱ ክሊር የመሆን ነገር ሊፈጠር ይችላል የሚል እምነትና ተስፋ ተይዞ ነው። ግን እስቲ ፍቃቸው ተመልሶ ወይም ደግሞ እንዲሰሩ በሚደረግበት አግባብ አስተዳደራዊ መፍትሄዎችን ተበጅቶላቸው እየሰሩ እነዚህ ሰዎች አስተዳዳሪ ስለሆኑ ቤተሰብ በዛ መልኩ ቢሆን የተሻለ ነገር ይሆናል ብለን እንገምታለን።
ነጋዴዎቹ ብሔራዊ ባንክን መጠየቃቸውን ገልጸው ባንኩ ደግሞ ጉዳዩ እንደማይመለከተውና የወርቅ ንብረታቸውን በአደራ እንደተረከበ መናገሩን ጠቅሰዋል። በጉዳዩ ዙሪያ የሚያውቁት ነገር እንዳለ የተጠየቁት የማዕድን ሚኒስቴር የህዝብ ግንኙነት ኃላፊ ፌቨን ተሾመ በገበያ ላይ ስለነበረ ወርቅ እኛን አይመለከተንም ብለዋል። የፌደራል ፖሊስ ህዝብ ግንኙነት ኃላፊ ጄላን አብዲ በበኩላቸው ጉዳዩ በህግ የተያዘ በመሆኑ አስተያየት ሊሰጡ እንደማይችሉ ገልጸዋል።
ደረጀ ደስታን አመሰግናለሁ ለዘገባው። ክብራትና ክብራን አድማጮች፣ ተከታዩም እዚያው አዲስ አበባ ያቆየናል። የኢትዮ ቴሌኮም ባለፉት 6 ወራት በጸጥታ ምክንያት ሳቢያ የስልክ አገልግሎት ተቋርጦባቸው በነበሩ 80 የተለያዩ ወረዳዎችና ዋና ዋና ከተሞች አገልግሎት መልሶ ማስጀመሩን አስታወቀ። የተቋሙን የግማሽ ዓመት ያፈጻጸም ሪፖርት ያቀረቡት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ባለፉት 6 ወራት ተቋሙ የ8.1 ቢሊዮን ብር ትርፍ ማግኘቱንም አመልክተው፣ ሆኖም በጸጥታ ችግር ሳቢያ ጉዳት የደረሰባቸው የመሰረተ ልማቶች መጠገን ፈታኝ እንደነበር አውስተዋል። በዚህም ምክንያት ከ2700 በላይ የሞባይል ጣቢያዎች አገልግሎት እንዳቋረጡ መሆናቸውን በሪፖርታቸው ገልጠዋል። ገብረ ሚካኤል ገብረ መድን ተከታትሎታል።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ የተቋሙን የግማሽ ዓመት አፈጻጸም ሲያቀርቡ በተለያዩ አካባቢዎች በግጭትና በሌሎች ምክንያቶች ጉዳት የደረሰባቸውን የቴሌኮም መሰረተ ልማቶች መጠገን አለመቻል ቀዳሚው ችግር እንደነበር ጠቅሷል። በዚህ ምክንያት ተቋሙ ካሉት ከ7700 በላይ የሞባይል ጣቢያዎች ውስጥ ከ2700 በላይ የሚሆኑት ሊጠገኑ ባለመቻላቸው አገልግሎት ማቋረጣቸውን አመልክቷል።
በስድስት ወሩ ካጋጠሙን ዋና ዋና ተግዳሮቶች መካከል በመሰረተ ልማቶች ላይ የሚደርሱ ጉዳቶች፣ በአንዳንድ ቦታዎች ላይ ተዘዋውረን ጥገና ለማድረግ ማስፋፊያ ለማድረግ በተለያዩ በጸጥታ ችግሮች ምክንያት አለመቻላችን ዋና ከሚባሉ ችግሮቻችን መካከል ናቸው። ከዚህም ባሻገር በስትራቴጂው ለስድስት ወሩ እናሳካለን ብለን ማስፋፊያ እናደርጋለን ብለን ያስቀመጥናቸው አንዳንድ ፕሮጀክቶች ዲል ያደርገዋል። ይህ የሆነበት አንደኛው ምክንያት የውጭ ምንዛሬ ወይም ኤልሲ በምንፈልገው ፍጥነትና መጠን አለማግኘት፣ እሱም የራሱ ተግዳሮት ነበረ ማለት ነው።
እንደዛም ሆኖ ተቋሙ በግማሽ ዓመቱ 413 የሞባይል ጣቢያዎችን በመጠገን አገልግሎት እንዲሰጡ ማስቻሉንና በዚህም ቀደም ሲል በግጭትና በጦርነት ምክንያት አገልግሎት ተቋርጦባቸው የነበሩ 80 ወረዳዎችና ዋና ከተሞች አገልግሎት እንዲያገኙ ማድረጉን ዋና ስራ አስፈጻሚዋ ጠቅሰዋል። እነዚህ ጥገና የተደረገላቸው ጣቢያዎችና መልሰው አገልግሎት ያገኙት ወረዳዎች አብዛኞቹ በሰሜንና በምዕራብ የሀገሪቱ ክፍል እንደሚገኙ የተቋሙ የቴክኖሎጂ ኃላፊ አቶ ታሪኩ ደምሴ ለአሜሪካ ድምጽ ገልጿል።
80 ያልናቸው ወረዳዎች ግን ከኖርዝ ኢስት በተጨማሪ ሌሎችም ወስት አካባቢትም ተቋርጦ የነበረባቸውን እሱን ደምረን ነው 80 ወረዳዎች ነው ማለት። ትግራይ፣ አማራ፣ አፋር ያሉትን ዙሪያዎች ጀምሮ 80 ወረዳዎችን በከተማ ደረጃም ሊጠቃል ይችላል አገልግሎት እንዲጀምሩ አድርገናል ማለት ነው።
ኢትዮ ቴሌኮም የትግራይ ክልልን ጨምሮ የስልክ አገልግሎት ባስጀመረባቸው አካባቢዎች ከአየር ሰዓት ከሲም ካርድና ከሞባይል ቀፎ ጋር ተያይዘው እያጋጠሙ ያሉትን ችግሮች ለመፍታት እየሰራ መሆኑንም ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ገልጸዋል።
አየር ሰዓት በጣም ጥሩ ነገሩ በአብዛኛው አሁን እንደምታዩት ዲጂታል አድርገናል። ስለዚህ በቴሌብርም በሌሎችም አማካኝነት ደንበኞቻችን መግዛት የሚችሉበት ነው። ጸጥታ ችግር በነበረባቸውና ሪስቶር ያደረግንባቸው አካባቢዎች ሁሉ የአየር ሰዓት ከማግኘት አንጻር ዲጂታልም ከሚሰራው አካባቢ ለምሳሌ ከአዲስ አበባ ቢልክላቸው የሚችሉበት ካሉበት ሆኖ መግዛት የሚችሉበት ዲጂታል ሲስተም ስለተፈጠረ እሱ የደንበኞችን ማሳወቅ ማስገንዘብ እንጂ ብዙም እንትን አላደረገንም ማለት ነው ወደ አገልግሎቱ ለመመለስ። ሆኖም ግን ምንድን ነው የተፈጠረው ለሚለው መልስ ግን ረጅም ጊዜ ሳይጠቀሙበት የነበረ ኤክስፓየር ያደርጋል ማለት ነው። ይሄ ለደህንነት ብለን የምናስቀምጠው ነው። አንድ ቮቸር ካርድ ከተገዛ በኋላ ፎሬቨር ይሰራል ማለት አይደለም። ሲም ካርድም እንደዛው አንደኛ ለአደጋ ስለሚጋለጥ ለፍራውድ ላላስፈላጊ ለወንጀል ስራዎችም ስለሚውል ሲም ካርድ አክቲቬት አድርገን አናስቀምጥም ለረጅም ጊዜ ያልተሸጠው ማለት ነው። እንደዚሁም ደግሞ የተሸጠውና የሚጠቀመው ደንበኛ ላይፍ ሳይክል አለው ኤክስፓየር ያደርጋል ማለት ነው። ለረጅም ጊዜ ስለተጠቀሙበት ኤክስፓየር አድርጎ ነው የነበረው። ስለዚህ ሪስቶር እንዳደረግን ደንበኞቻችንን ግን ለማሳወቅ ጥረት አድርገናል። ከዚህ ባሻገር ቀፎ አው ትግራይ ብቻ ሳይሆን የተለያዩ የጸጥታ ችግር ያለባቸው አካባቢዎች በአማራ ክልልም አፋርም ኦሮሚያም የተለያዩ ቦታዎች ሁሉም ይፈልጋሉ። አሁን ላይ ያስገባናቸውን በሁሉም ቦታዎች ላይ ያዳረስነን ያለ ነው ማለት ነው።
በትግራይ የስልክ አገልግሎት ሲጀመር በተወሰነ መልኩ የኢንተርኔት አገልግሎትም መጀመሩን አቶ ታሪኩ ደምሴ ተጠቅሷል። አገልግሎቱን የተሟላ ለማድረግ ግን ቀሪ ስራዎች እንዳሉ ገልጿል።
የመቀሌን ሰርቪስ በተጀመረበት ጊዜ ተቀላይ የዳታ ሰርቪስ ሊጀመር የስልጅ አገልግሎት አሁን ስልጅ ዳታ ሰርቪስ አገልግሎት መስጠት ይችላል። ስለዚህ ቀደም ሲል የነበረው 2G ስልጅ ነው የነበረው እና ዳታውም አብሮ ሊጀመር የተደረገው ማለት ነው። ግን ሙሉ ለሙሉ ያለውን ካፓሲቲ ለመጠቀም እንደሚታወቀው በርካታ ጊዜ ወሰደ ዳሜጅ ስለነበረ ሙሉ አቅሙ ያልተመለሰ ሰበቱን ይታለ ማለት ነው። ከመጠባበቂያ መስመሮችን ከመጠገር አንጻር ለምሳሌ አሁን ቀደም ሲል 2-3 አማራጮች መጠባበቂያ መስመሮች ነበሩ። አሁን ግን ሁሉንም ተገደን ስላልጨረስን በዋና መስመሮች ብቻ እንሰናሰራ ነበረው ማለት ነው። ስለዚህ የካፓሲቲም የመጠባበቂያ መስመርም ቻሌንጅ ስለሚኖር የሙሉ የዳታ አቅሙ መጠቀም ላይቻል ይችላል። ግን እንደ አገልግሎት ግን የዳታ ሰርቪስን ማስጀምረናል ማለት ነው።
ኢትዮ ቴሌኮም በሰሜን ቀጣና ከ700 በላይ ሰራተኞች እንደነበሩት የተናገሩት ዋና ስራ አስፈጻሚ ፍሬህይወት ታምሩ በትግራይና በአጎራባች አካባቢዎች የስልክ አገልግሎት መጀመሩን ተከትሎ 500 የሚሆኑ ሰራተኞች ዳግም ስራ ለመጀመር ማመልከታቸውን ጠቅሷል። በጦርነትና ግጭት ምክንያት በኢትዮ ቴሌኮም መሰረተ ልማት ላይ የደረሰው ጉዳትና ለጥገና የወጣው ወጪ ምን ያህል እንደሆነ ተጠይቀው ወደፊት ይገለጻል ብለዋል። ኢትዮ ቴሌኮም በስድስት ወራት ውስጥ 33.6 ቢሊዮን ብር ገቢ ማግኘቱንና የስልክና የኢንተርኔት ተጠቃሚዎች ብዛትም 70 ሚሊዮን መድረሱን ሪፖርቱ አመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የፕሮግራም ማሳሰቢያ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የልዩ ፕሮግራም ማሳሰቢያ ነበር የተከታተላችሁት አድማጮቻችን። አሁን ወደ ሁለተኛው አጋማሽ ከዘለቅን ቆየት ብለናል። ሳምንታዊው ባህልና ማህበረሰብ ነው ተከታዩ። ባህልና ማህበረሰብ ለምሽቱ ወደ አባ ጅፋር ቤተ መንግስት እድሳት መቋረጥ የተመለከተ ዝግጅት ነው ያዘው። ከ140 ዓመታት በላይ እድሜ ያለው የጅማው አባ ጅፋር ቤተ መንግስት እድሳት አሁንም መቋረጡ ተነግሯል ይለናል። የጅማ ከተማ ባህልና ቱሪዝም ቢሮ 11ኛ ጊዜ ሲደረግለት የነበረው እድሳት እንዲቆም የተደረገው ዳግም ሰፊ ጥናት ተደርጎ የቤተ መንግስቱ ይዞታ ወደ ነበረበት እንዲመለስ መታሰቡን ገልጧል። ነዋሪዎችና አስጎብኚዎች ተጠንቷል የተባለውን ጥናት መልክም ቢሆን አሁንም ቤተ መንግስቱ ትኩረት እንደሚያስፈልገው ይናገራሉ ይለናል ገልሞ ዳዊት ነው የተከታተለው።
ከጅማ ከተማ ሰሜን ምስራቅ አቅጣጫ የሚገኘው ይታላቁ የአባጅፋር ቤተ መንግስት የተገነባው በ1870 ነበር። ዛሬ 145 ዓመት እድሜ ያለው ይህ ቤተ መንግስት ያኔ በ12 ሄክታር መሬት ላይ ከ120 በላይ ተጨማሪ ቤቶች ጋር ቢገነባም ዛሬ ይዞታው ከ2 ሄክታር በታች ወርዶ ያሉት ቋሚ ቤቶች ብዛትም 4 ብቻ ሆኗል። ዋናው የአባጅፋር ቤተ መንግስትም ተገቢ ድሳትና ጥበቃ ተነቆት በመቆየቱ አሁንም ሲደረግለት የነበረው ድሳት ተቋርጧል። ወጣት ክብሩ ተስፋዬ የአባጅፋር ቤተ መንግስት አስጎብኚ ነው።
ሃሮም ሲሐማ ኩማላማ አፍቁደለማ
እስከ 2012 ለቤተ መንግስቱ ሲደረግ የነበረው ድሳት በጥናት የተደገፈ አልነበረም። ለምሳሌ በ1985 አካባቢ የተደረገለት ድሳት በኮምፖርሳቶና በባህር ዛፍ ነበር ጥገናው የተከናወነው። 1994 ለቤተ መንግስቱ አጥር ተሰርቶ ነበር። 2002 በኖራና በሲሚንቶ ጥገና ለማድረግ ተሞክሮም ነበር። በተጨማሪም በ2005 የተደረገው ጥገና በተለይ ለመስጂዱ የተደረገው እድሳት ባልበሰለ አፈር ስለተከናወነ መስጂዱ እንዲፈርስ ምክንያት ሆኗል። ከ2007 እስከ 2010 የኦሮሚያ ቤቶች ስራ ኤጀንሲ ለቤተ መንግስቱ እድሳት ለማድረግ ሲል ቤተ መንግስቱ በጣም በመጥፎ አቋም ላይ ስላለ እንደገና ሊገንባው ሲል ቅርስ ፈርሶ አይገነባም በሚል የእድሳቱ ስራ ያኔም አልተደረገም። ከዚያ የፌደራል ቅርስ ጥበቃ ባለስልጣን ከአሜሪካን ኤምባሲ ጋር በመተባበር እድሳት ቢጀምርም በኮቪድ-19 ምክንያት የዩናይትድ ስቴትስ ኤምባሲ የእድሳት ስራውን አቁሟል። የከተማ አስተዳደሩ ስራውን ለማስቀጠል ቢሞክርም አልተቻለም። 2014 ዓመተ ምህረት ላይ ለአዲስ ተቋራጭ ሊሰጥ የነበረው እድሳትም የቤተ መንግስቱ የበፊት ይዞታ ተጠንቶ እንደገና መከናወን አለበት በሚል አሁን ጥናቱ ተጠናቆ ወደ ስራ ሊገባ ነው።
ክብሩ እስከ 2012 ዓመተ ምህረት የተደረጉት እድሳቶች ጥናት ላይ የተመሰረቱ ስላልሆኑ ቤተ መንግስቱን ከመጥቀም ይልቅ ጉዳታቸው ያመዝን ነበር ብሏል። ካሊድ አብዱራህማን የጅማ ዞን ነዋሪ ነው። ዛሬ ነበር ለመጀመሪያ ጊዜ የአባጅፋር ቤተ መንግስትን የጎበኘው።
አካታ መስራን ጉን እትጅሩ አካካና ሰነነት
በእውነት ይህ ቤተ መንግስት በዚህ መልክ አለ ብለን አልገመትንም። በጣም እንዲህ ያረጁ ምሰሶዎችን በዚህ መልኩ አሉ ብለንም አላሰብንም። ስንጎበኘው በጣም የተሰባበሩ ቦታዎችን አይተናል። በዚህም ውስጣችን አዝኗል።
ለሁለተኛ ጊዜ ወደዚህ ታሪካዊ ቦታ ከጓደኞቹ ጋር የመጣው አብዶ ከድርም ለቤተ መንግስቱ ሲደረገ የነበረውን ክብካቤ በቃ አይደለም ይላል።
ከዚህ በፊት በተገቢ መልኩ ተይዟል ብዬ አላምንም። አሁን ግን እድሳቱ በታቀደለት መልኩ የሚከናወን ከሆነ ለመጪው ትውልድ ቅርስነቱ መቀጠል አለበት እላለሁ።
አቶ እስማኤል ሱሌማን የጅማ ከተማ ባልና ቱሪዝም ቢሮ ኃላፊ ከዚህ በፊት ለቤተ መንግስቱ የተደረጉ እድሳቶች ጥናት ቢቆላቸውም ቤተ መንግስቱን ከመውደቅ የታደጉ ነበሩ ካሉ በኋላ ቅርብ ጊዜ ለተቋራጮች ተሰጥቶ የነበረው የአባጅፋር ቤተ መንግስት እድሳት ተቋረጠው በቂ ጥናት ለማካሄድ እንደሆነ ለአሜሪካ ድምጽ ተናግረዋል።
ጆጌይቲን እና ለዓለሙ ቆረኖ ጋር ይፈገው ከበርባል።
በባለሙያዎች እይታ የዚህ ቤተ መንግስት እድሳት ጥልቅ ጥናት እንደሚያስፈልገው በጥቃቅን እድሳትም ማቆየት እንደማይቻል ነው የተመለከተው። ስለዚህ ነው ከክልልና ከፌደራል የተውጣጡ አጥኚዎች በጋራ አዲስ የጥገና ጥናት እንዲያከናውኑ የሆነው። ቤተ መንግስቱ ያረፈበት መሬት ስነ ምድር፣ በአካባቢው የሚያልፈው የተሽከርካሪ ጎዳና፣ በዙሪያው የሚኖሩ ነዋሪዎችም በስንት ርቀት ላይ መሆን እንደሚገባቸው የሚያትት ጥናት ነው አሁን ተጠንቶ ያለቀው። ጥናቱን ተከትሎ የፌደራሉ መንግስት የጥገና ስራውን የሚያከናውነው ይሆናል።
በፌደራሉ መንግስት ይከናወናል የተባለው ጥገናም ከአንድ እስከ 2 ወር በሚሆን ጊዜ ሊጀመር የሚችል መሆኑን የተናገሩት አቶ እስማኤል በድሳቱም የአባጅፋር ቤተ መንግስት ታሪካዊ ይዞታውን እንዳይለቅ ተገቢ ጥንቃቄ ይደረግለታልም ብለዋል። ቤተ መንግስቱን ያስገነቡት ንጉስ አባጅፋር አባጎሙ ለባቦቃ ያነዋ የጅማ አስተዳደርን ለ55 ዓመታት ያስተዳደሩ ሲሆኑ በ1852 ተወልደው በ1926 ህይወታቸው እንዳለፈ የህይወት ታሪካቸው ያስረዳል። የአባጅፋር ቤተ መንግስት ግብአቶችም ከቆርቆሮና መብረቅ መከላከያዎች ለግንባታው የዋሉ ብረታ ብረቶችና እንጨቶች በዚሁ በጅማ አካባቢ የተዘጋጁ መሆናቸውንም የጅማ ባህልና ቱሪዝም ቢሮ ተናግሯል። ለአሜሪካ ድምጽ ገልሞ ዳዊት ከጅሬን አባጅፋር ቤተ መንግስት ጅማ።
ገልሞ ዳዊትን ለቅንብሮ አመሰግናለሁ። ክብራትና ክብራን አድማጮቻችን፣ ተከታዩም ሌላ የባህልና ማህበረሰብ ቅንብር ነው። በስም ብቻውን የተካሄደ አንድ ዓመታዊ ክብረ በዓል ይመለከታል። የትግራይ ኦርቶዶክስ ክርስትና አማኞች ገናን አክብረው ውለዋል። በደቡብ አፍሪካ ፕሪቶሪያ የተደረሰውን የተኩስ አቁም ስምምነት ተከትሎ በኢትዮጵያ ፌዴራል መንግስትና በትግራይ ኃይሎች መካከል ለሁለት ዓመታት የዘለቀው አሰቃቂ ጦርነት ካስቆመ ሁለት ወራት ተቆጥሯል። ባለፈው ቅዳሜ በኦርቶዶክስ ክርስቲያን አማኞች ዘንድ የተከበረው ይህ የገና በዓል የአሶሺየትድ ፕሬስ በዚህ ዙሪያ ተከታትሎ ያጠናቀረው ዘገባ ነው። ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የገና በዓል በህዝብ ብዛት ለየት ያለ ነው። እኔ ለገን የገና በዓልን መታደም ከጀመርኩ ከአርባ ዓመት እያለፈኝ ነው። እንግዲህ በእኔ አቅም ማለት ነው። ያው ተማሪ ነኝ፣ እዚሁ ተወልጄ አገልጋይ ነኝ። አገልግሎት ጀምሬ እዚህ እስካለሁበት ደረጃ እስከምደርስ የዘንድሮ ህዝብ ቁጥሩ ከማንኛውም በላይ የጨመረ ነው።
ራሱ አምና አልመጣ ብዬ ነበር፣ ግን ምክንያቱም በግርግር ስለነበረበት ቦታ በዛ ምክንያት አልመጣሁም። ዘንድሮ ግን ሰላም ስለሆነ መጥቻለሁ ማለት ነው።
እግዚአብሔር ነጻነቱን ሰጥቶን በሰላም እንዲያኖረን ነው ጸሎቴ። ለውስጤም፣ ለራሴም፣ ለሀገሬም፣ ለሁላችንም እሱ ነው የምንጸልየውና መመኘው።
የኢትዮጵያ ኦርቶዶክስ ክርስትና እምነት ማዕከል እንደሆነ በሚነገርለት የትግራይ ክልል በመንግስት ኃይሎችና በህወሓት ታጣቂዎች መካከል በተካሄደው ጦርነት ምክንያት በርካታ ሃይማኖታዊ በዓላትን ማክበር አልተቻለም ነበር። አሁን ግን በጉጉት ሲጠበቅ የቆየው የሰላም ስምምነት በትግራይና በፌዴራል መንግስት ኃይሎች መካከል ከተፈረመ ወዲህ ህይወት ቀስ በቀስ ወደ መደበኛ ሂደቱ እየተመለሰ ነው። አርብ ዕለት በዋለው የኦርቶዶክስ ክርስቲያኖች የገና በዓል ዋዜማ ገበያዎችና ሱቆች ተከፍተው በርካቶችም በመቀሌ ከተማ እቃዎችን ለመገዛዛት ሲዘዋወሩ ተስተውለዋል። በዚህ የመቀሌ የገበያ ስፍራ በመገበያየት ላይ የነበረችው የ18 ዓመቷ ሜሮን ገብሩ የሰላም ስምምነቱ በዓሉን በድምቀት እንድናከብር አድርጎናል ስትል ደስታዋን ትገልጻለች።
ጣሚ ድስም እዛው ዳምስ ድስም ጻሐው ማልቲ
በአንድ በኩል በዓሉ በጣም አስደሳች ነው። ነገር ግን በሌላ በኩል ሁሉም ነገር እጅግ ውድ ሆኗል። ነገሮች ጥሩ ይሆናሉ ብዬ ተስፋ አደርጋለሁ። ምክንያቱም ወደፊት ገንዘብ እናገኛለን፣ የሥራውም ሁኔታ እየተሻሻለ ነው።
መቀሌ በሚገኘው ዳግማዊት አክሱም ጽዮን ጌተሰማኒ አዲሃውሲ ማርያም የኦርቶዶክስ ቤተክርስቲያን ምዕመናን በአካባቢው አቆጣጠር እስከ ጠዋት 3 ሰዓት ድረስ ከ8 ሰዓታት በላይ የዘለቀ የቅዳሴ ስነ ስርዓት አካሂደዋል። ጦርነቱ እንዲያበቃ ይጸሉ የነበሩ ካህናት አሁን ደግሞ ሰላሙ ዘላቂ እንዲሆን ይጸልያሉ። የቤተ ክርስቲያኑ ቄስና አስተዳዳሪ አባተ ስላሴ ማርቆስ በቅዳሴ ላይ እግዚአብሔርን አመስግነው በቤተ ክርስቲያኑ ዙሪያ የተሰበሰቡትን ምዕመናን መርተዋል።
ህዝብና ህዝብ ትግራይ ጠቅላላ ከም ቤተ ክርስቲያን ምስሩ መሰረትና ሰላም ነው።
ሰላም የህዝባችን የትግራይ ሰዎች የቤተ ክርስቲያናችን መሰረት ነው። ስለዚህ ሰላም መገኘቱ በጭምጭምታ ደረጃ ከተሰማ ጊዜ ጀምሮ ያለን ደስታ ወደር የለውም።
የአራት ልጆች አባት የሆኑት አቶ ክንፈ ካሳይ ገብረ መድን ደግሞ መቀሌ ውስጥ በንግድ ስራ የሚተዳደሩ ሲሆን የገናን ዋዜማ በቤተ ክርስቲያን ቅዳሴ በመካፈል ያሳለፉት፣ ለጥቂት ሰዓታት ከተኙ በኋላ ደግሞ ቅዳሜ ዕለት በዓሉን ከቤተሰቦቻቸውና ከቄስ ማርቆስ ጋር አክብረዋል።
ናይ ለምዘበን በዓል ፍልይ ዘብሎ ትግራይ
ይህ በዓል ልዩ ነው። ምክንያቱም የትግራይ ህዝብ ዙሪያውን ተከቦ በጨለማና በረሃብ ውስጥ ቆይቷል። ያለፈውን ዓመት በአውሮፕላንና በከባድ መሳሪያዎች ስንደበደብ ነው ያሳለፍነው። በዚህ ምክንያት ምንም የበዓል ስሜት አልነበረንም።
አቶ ክንፈ አክለው የዘንድሮ የገና በዓል ግን ለትግራይ ህዝብ ልዩ እንደነበር ገልጸው ሰላሙን አድንቀዋል።
አመሰግናለሁ ስመኝሽ። ክብራትና ክብራን አድማጮች፣ ስርጭታችንን ከማጠናቀቃችን በፊት ስርጭቶቻችንን በተለያየ መንገድ እንዴት መከታተል እንደምችሉ የምናስታውስበትን እናሰማችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ክብራትና ክብራን አድማጭ ተመልካቾቻችን ለሐሙስ ምሽት ያዘጋጀነውንም እዚህ ላይ ማብቃታችን ነው። ነገ አርብ ከምሽቱ 3 ሰዓት ላይ መልሰን እንገናኝ። ተስተናገድኳችሁ አሉላ ከበደ ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ሰላም ደናደ